Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አረጋውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። የዛሬው ፕሮግራማችንን እናስተዋውቃቸው። የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ የ12 አምባሳደሮችን ሹመትና የተሾሙባቸውን አገሮች ይፋ አድርገዋል። የህግ ባለሙያዎች በሹመቱ ዙሪያ የሚሉን አለ።
እንዴት መምረት እንዳለባቸው አይናገር። ስልጣኑ ለጠቅላይ ሚኒስትር ሰጥቶታል። ጠቅላይ ሚኒስትሩ ያቀርባል ለፕሬዚዳንቱ። ፕሬዚዳንቱ የቀረቡላቸውን ሰዎች አይተው ይሾማል። ፕሬዚዳንቱ ካልፈለጉ አልሾሙም ማለት ይችሉ ይሆናል። ግን በተግባር እንደዛ አይደለም የምናየው።
የህግ ባለሙያው አቶ ሙሉጌታ አረጋዊ በጋቢና ተሳፍረዋል።
በዩናይትድ ስቴትስ ባለፈው ቅዳሜ ቻርሎትስቪል ቨርጂኒያ ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ የሆኑ ቡድኖች የጠሩትና ሰልፍ ተቃውሞ ገጥሞት በተቀሰቀሰ ግጭት የአንድ ሰው ህይወት መጥፋቱና በርካታ ሰዎች መጎዳታቸው ይታወቃል። በዚህ ዙሪያ ማብራሪያ የሚሰጡን እንግዳም አሉ።
ኬኬኬ ማለት ምንድን ነው? የነጮች ዘረኞች ወንድምነት እንደማለት ነው። የእነሱም ዋና ባርነት ባለቀበት ጊዜ ጥቁሮች መብታቸውን ተጎናጽፈው ለመምረጥም ፖለቲካ ውስጥም ለመሳተፍ የመሳሰሉትን ነገር ለማድረግ በሚሞክሩበት ጊዜ እነሱን በፖለቲካ እንዳይሳተፉና ያው የባርነት አገዛዝ ባለበትን እንዲቀጥል ለማድረግ የተደራጀ ነበረ።
ፕሮፌሰር አለማየሁ ገብረ ማርያም አልማርያም በካሊፎርኒያ ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ጠበቃ ናቸው።
የምሽቱ የጋቢና እንግዳችን ደግሞ ኢትዮጵያዊ ሙዚቀኛና አራት ጎማ ባሉት አግዳሚ ስኬትቦርድ አኮብኩቦ ሽር የሚል ነው።
ትልቅ ህልም የማለሚያ መድረክ ነው። የህልምህ መድረክ ነው። ወደፊት መሆን የምትፈልገውን አሁን ላይ በተግባር ማለት በቃ ነኝ ብለህ የምታሳይ ነው። እዛ
እስራኤል ደጀኔ ይባላል። ዛሬ በጋቢና ይሳፈራል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ በድጋሚ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት ቻርሎትስቪል ከተማ ላይ ለተፈጸመው ግጭት ሁለቱም ወገኖች ጥፋተኞች ናቸው ወደሚለው አቋማቸው ተመልሰዋል። ባለፈው ሰኞ ባሰሙት መግለጫ የናዚ ደጋፊዎችንና በነጮች የበላይነት የሚያምኑትን ቡድኖች አውግዘው እነሱን በመቃወም ስለተካሄደው ሰልፍ አልጠቀሱም ነበር። ትራምፕ ትላንት ኒውዮርክ ከተማ በሚገኘው ሰማይ ጠቀስ ህንጻ ጽፈት ቤታቸው ላይ የቆሙት የሀገሪቱን መሰረተ ልማት በአዲስ መልክ ስለመገንባት ጉዳይ ለመናገር ነበር። ይሁንና ፕሬዝዳንቱ የናዚ ደጋፊዎች ኩክላንስ በነጮች የበላይነት የሚያምኑ ቡድኖች በስም ለመጥቀስ ለምን ሁለት ቀናት እንደወሰደባቸው ለማወቅ ጋዜጠኞች ጥያቄ ባቀረቡበት ወቅት ጋዜጣዊ ጉባኤ በፕሬዝዳንቱና በጋዜጠኞች መካከል ወደ መጯጯ ተለውጦ ነበር። ፕሬዚዳንቱ መጀመሪያ ላይ ባደረጉት ንግግር በነጮች የበላይነት የሚያምነውን ዘረኛ ቡድን ለይተው በመጥቀስ ሳያወግዙ ሁለቱም ወገኖች ለተከሰተው ግጭት ተጠያቂዎች ናቸው ማለታቸው በቂ አይደለም የሚል ወቀሳ ደርሶባቸዋል። ትራምፕ ታዲያ መጀመሪያ ሀቁን ለማጣራት ስለፈለግኩ ነው የዘገየሁት ካሉት በኋላ ባለፈው ቅዳሜ የሰጠሁት የመጀመሪያው መግለጫም መልካም ነበር፣ የዜና ማሰራጫ አውታሩ የውሸት ባይሆንና ሀቀኛ ቢሆን ኖሮ የሰጠሁትን መግለጫ ጥሩ እንደሆነ ይናገር ነበር ብለዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡን በዩናይትድ ስቴትስ ግዛት ጓም የባህር ጠረፎች ላይ ሚሳይሎችን የመተኮስ እቅዳቸውን ለማዘግየት መወሰናቸው ጥቅስ ብልህና በሚገባ የታሰበበት ነው ብለዋል። የሰሜን ኮሪያው መሪ አራት ሚሳይሎችን በጃፓን ላይ በረው ጓም አጠገብ ባለው ባህር ላይ እንዲያርፉ የማድረጉን እቅድ እንደሚያዘገዩ ሲገልጹ ያንኪዎቹ እጅግ አደገኛ በሆነው ተግባራቸው ይቀጥሉ እንደሆን ለማየት ነው ማለታቸውን የሰሜን ኮሪያ መንግስት የመገናኛ ብዙሃን ትናንት ዘግቧል።
የዩናይትድ ስቴትስ፣ ካናዳ፣ ሜክሲኮ በሰሜን አሜሪካ ነጻ የንግድ ስምምነት ላይ ለውጥ ለማድረግ ዛሬ ድርድር ጀምረዋል። ስምምነቱ የተደረገው እንደ አውሮፓውያን አቆጣጠር በ1994 ዓ.ም ሲሆን ፕሬዚዳንት ትራምፕ ለፕሬዚዳንትነት ይወዳደሩ በነበረበት ወቅት ስምምነቱ አብይ ዓላማቸው ነበር። ትራምፕ ናፍታን ከዓለም የመጨረሻው መጥፎ ስምምነት በማለት ሲነቅፉት ቆይተዋል። ዩናይትድ ስቴትስ ከሜክሲኮ ጋር ባላት የንግድ ግንኙነት ወደ ሜክሲኮ ያጋደለ ነው። አሜሪካ አልተጠቀመችም። የምርት ስራዎችም ወደ ሜክሲኮ እንዲፈልሱ ይደረጋል የሚል አቋም አላቸው ፕሬዚዳንት ትራምፕ። እንግዲህ ለዛሬ ያዝንላቸው አጠር አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በትናንትናው ዕለት እንደገለጽነው የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ የ12 አምባሳደሮችን ሹመትና የተሾሙባቸውን ሀገሮች ይፋ አድርገዋል። በውጭ ጉዳይ መስሪያ ቤቱና በጠቅላይ ሚኒስትሩ አማካሪነት ሲሰሩ የነበሩት አምባሳደር ብርሃነ ገብረ ክርስቶስ የቻይና አምባሳደር ሲሆኑ ለረጅም ጊዜ በዋሽንግተን ዲሲ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉት ግርማ ብሩን ኢትዮጵያ ጠርታ አቶ ካሳ ተክለ ብርሃንን ሾማለች። የቀድሞ ምክትል ጠቅላይ ሚኒስትር ወይዘሮ አስቴር ማሞ ደግሞ ወደ ካናዳ፣ የቀድሞ የፌዴራል ጉዳዮችና የትምህርት ሚኒስትር ዶክተር ሽፈራው ተክለ ማርያም ወደ ደቡብ አፍሪካ ተልከዋል። የአውሮፓ ዲፕሎማሲ እንዲያስተባብሩ በቤልጅየም ብራስልስ የተሾሙት ደግሞ የቀድሞ የኮሚኒኬሽንስ ጉዳዮች ሚኒስትር ዴኤታ አቶ እውነቱ ብላታ ናቸው። በምርጫ 2007 የኢትዮጵያ ምርጫ ቦርድ ኃላፊ የነበሩት ፕሮፌሰር መርጋ በቃና የኢትዮጵያ መንግስትን ወክለው በስቶክሆልም ስዊድን እንደሚያገለግሉ የውጭ ጉዳይ መስሪያ ቤቱ አስታውቋል። ሹመቱም በፕሬዚዳንት ሙላቱ ተሾመ ጸድቋል።
ሹመቱ ከኢትዮጵያው ህገ መንግስት አኳያ እንደምን ይታያል? ለመሆኑስ ህገ መንግስቱ ስለ አምባሳደሮች አሿሿም ምን ይላል? በሚሉትና በሌሎችም ተጓዳኝ ጥያቄዎች ዙሪያ አንድ የህግ ባለሙያ አነጋግረናል። አቶ ሙሉጌታ አረጋው ይባላሉ። የህገ መንግስትና የመገናኛ ብዙሃን ህግ ባለሙያ ናቸው። ህገ መንግስቱ ስለ አምባሳደሮች አሿሿም ምን ይላል? ለዚህ ጥያቄ መልስ በመስጠት ይጀምራሉ። አዲሱ አበበን ያነጋገራቸው።
ስለ አምባሳደሮች ሹመት ብዙ ነገር አያወራም ህገ መንግስቱ። አንድ ነገር ብቻ ነው የሚናገረው። እኔ እስከማውቀው ድረስ አምባሳደሮች በፕሬዚዳንቱ እንደሚሾሙ ነው እና ፕሬዚዳንቱ ደግሞ ጠቅላይ ሚኒስትሩ ያቀርቡላቸዋል፣ ፕሬዚዳንቱ ይሾማሉ ብቻ ነው የሚለው።
እንዲህ አይነት ሰዎች መሆን አለባቸው የለባቸው የሚል ነገር የለውም።
የለው ከዚህ ውጭ ምንም ነገር አያወራም ኮንስቲቱሽኑ።
ህገ መንግስቱ ስለ አምባሳደር አሿሿም ምንም ባይልም እንደምናውቀው ምናልባት ከአንድ ተሿሚ በቀር እኔ እንደማየው የፓርቲ አባላት ይመስሉኛል እነዚህ የተሾሙት። ደግሞም አይገርምም የፓርቲ አባላት መሆናቸው። ለምን መንግስት አምባሳደር ሲሾም የእሱን ርዕዮት፣ የእሱን ዓላማ፣ የእሱን ፕሮግራም የሚያራምዱለትን ሰዎች ነው የሚመርጠውና የፓርቲ አባላት መሆናቸው አይገርምንም። እና እነዚህ ሰዎች የፓርቲ አባል ሆነው አምባሳደርነት ሹመት ቢያገኙ ምንም ችግር የለውም አይደለም?
የለውም፣ እውነት ነው፣ ምንም ችግር የለውም።
እስቲ እንደው ለአብነት ከተሾሙት ውስጥ አንድ ሰው ምናልባት አስተያየት ሊሰጡበት ከቻሉ ከህገ መንግስቱ አንጻር ይነግሩናል። ፕሮፌሰር መርጋ በቃና እንደሚያውቁት የምርጫ ኮሚሽን ኃላፊ ነበሩ። የምርጫ ኮሚሽን ደግሞ መንግስት ገለልተኛ ተቋም ነው የሚለው። ምንም እንኳ ተቃዋሚዎች ገለልተኛ አይደለም፣ መንግስታዊ ነው፣ አቋም አለው ወደ መንግስት ድጋፍ ቢሉም መንግስት ገለልተኛ ነው ብሎ ነው የሚያምነው ምርጫ ኮሚሽንን። እኚሁ ሰውዬ ደግሞ የምርጫ ኮሚሽንን ሲመሩ የነበሩ ናቸውና አምባሳደር መሆናቸው ይሄ አሰራር ትክክል ይሆናል ይላሉ ከህገ መንግስቱ አንጻር? አቶ ሙልጌታ፣
ምርጫ ቦርድ ልክ እንዳልከው ህገ መንግስቱ ነጻ ነው የሚለው። ምርጫ ቦርድ የማንኛውም ኢንትረስት የማይወክል
ፍላጎት አይወክል
ለህገ መንግስታዊ እንደ ህገ መንግስታዊ ተቋም የተቀመጠ ነው ህገ መንግስት ላይ። ስለዚህ ምርጫ ቦርድ የሚሰሩ ሰዎችም እንደዚሁ ነጻ ናቸው፣ ገንተኝነት አይኖራቸውም ለማንኛውም ፓርቲ ወይም መንግስት። ይሄ አንድ ነገር ነው። ሌላው ጠቅላይ ሚኒስትሩ ያፈለገው ሰው አምባሳደር ማድረግ ይችላል። ማለት ለአምባሳደርነት የሚያጫቸውን ሰዎች ከፈለገው ቦታ ሊወስዳቸው ይችላል። ህገ መንግስቱ በዚህ ጥያቄ ላይ ፕሬዚዳንቱ ወይም ጠቅላይ ሚኒስትሩ አምባሳደሮች ሲመርጡ እንዴት መምረጥ እንዳለባቸው አይናገርም። ስልጣኑ ለጠቅላይ ሚኒስትሩ ሰጥቶታል። ጠቅላይ ሚኒስትሩ ያቀርባል ለፕሬዚዳንቱ። ፕሬዚዳንቱ የቀረቡላቸውን ሰዎች አይተው ይሾማል። ፕሬዚዳንቱ ካልፈለጉ አልሾሙም ማለት ይችሉ ይሆናል። ግን በተግባር እንደዛ አይደለም የምናየው። ለማንኛውም አምባሳደሮችን የመሾም ስልጣን ያለው ፕሬዚዳንት ነው።
አይ በመሆኑም ማለክ ነው ፕሬዝዳንቱ ሾሟቸው፣ ግን የሚቀርን ነገር አይታይ ይሆን ወይ ብዬ ነው። ለምን ምርጫ ኮሚሽን ገለልተኛ ነው፣ ህገ መንግስቱም እንደዛ ይላል። ፕሮፌሰር መርጋ ደግሞ ገለልተኛ ናቸው ተብለው ነው በምርጫ ኮሚሽን ኃላፊነት የቆዩት። አሁን ደግሞ አምባሳደር ሆኑ። አምባሳደሮች ደግሞ የሚሾሙት የመንግስት ወይም የፓርቲ አባል የሆኑ ናቸው። እና ሁለቱ እንዴት ይሄዳል ከህጉ አንጻር ለማለት ነው።
ኢህአዴጎች አምባሳደር ሲሾሙ ወይም የኢትዮጵያ መንግስት አምባሳደሮችን ሲሾም የሚሾማቸው አምባሳደሮች የግድ የፓርቲ አባል መሆን አለባቸው የሚል ህግ ያለ ማቀው ድረስ። አሁን ወደ ፕሮፌሰሩ ስንመለስ ፕሮፌሰር መርጋ የምርጫ ቦርዱ ሊቀመንበር ሲሆኑ የምጠብቀው እሳቸው ለማንም የማያዳሉ ለማንኛውም የፖለቲካ እምነት በተለይ የማይወግኑ መሪ ናቸው ብለህ ነው ማሰብ የምትፈልገው። ምክንያቱም ህገ መንግስቱ እሱን ነው የሚጠብቀው። እና እሳቸው አሁን አምባሳደር ሆነው ሲሾሙ ምን ማለት ነው? ኢህአዴጎች እሳቸውን እንዴት መረጧቸው? የኢህአደግ የፖለቲካ አቋም ደጋፊ ስለነበሩ ነው ወይስ በችሎታቸው ሀገር ሊያገለግሉ ይችላሉ? አምባሳደር ለመሆን የግድ የኢህአደግ የፖለቲካ አቋም የሚደግፍ መሆን የለበትም የሚል እሳቤ ተነስተው ነው እሳቸውን የሸሙት የሚለው እንግዲህ የሚያውቁት ኢህአደጎች ናቸው። ግን እንደ ተመልካች አንተ ነጻ ቦርድ ሲመሩ የነበሩ ሰውዬ እውነት ነጻ ሆነው ሲያገለግሉ ከነበሩ እንዴት ኢህአደግ እሳቸውን ለመሾም ፈለገ?
ወይም ነጻ አልነበሩም ወይ የሚልም ጥያቄ ያስነሳል። ያኔ ምርጫ ኮሚሽን ሆነው
ሊያስነሳ ይችላል። እውነት ነው፣ ሊያስነሳ ይችላል። እሱ የአስተያየት የአመለካከት ጉዳይ ነው። የህግ ጥያቄ አይመስለኝም። ሰው እንደየሰው ክርክር ሊነሳበት የሚችል ጉዳይ ነው ብዬ ነው ማለት ነው።
ለዛሬው እንግዲህ በዚሁ ላብቃና በሌላ ጊዜ ደግሞ እንዲሁ ወደ እርስዎ እንመለሳለን። እርስዎ ሙያውን የሚመለከት ጥያቄ ሲኖረን አቶ ሙጌታ።
በጣም ደስ ይለኛል አቶ አዲሱ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በዩናይትድ ስቴትስ ባለፈው ቅዳሜ ቻርሎትስቪል ቨርጂኒያ ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ የሆኑ ቡድኖች የጠሩት ሰልፍ ተቃውሞ ገጥሞት በተቀሰቀሰ ግጭት የአንድ ሰው ህይወት መጥፋቱና በርካቶች መጎዳታቸው ይታወቃል። ፕሬዚዳንት ትራምፕ ለሁለት ቀናት ያህል ከዘገዩ በኋላ ሰኞ ዕለት ወንጀለኞችና ወንበዴዎች ሲሉ የጠሯቸውን ጽንፈኞች ለድርጊቱ አውግዘዋል። ትላንት እንደገና በአንድ ጋዜጣዊ መግለጫ ላይ ሲናገሩ ደግሞ በውከቱ ሁለቱም ወገኖች ሊጠየቁ ይገባል ሲሉ ተደምጠዋል። በዚህም ሳቢያ ከጸረ ዘረኝነትና ቀኝ ጽንፈኞች ብቻ ሳይሆን ከራሳቸው የሪፐብሊካን ፓርቲ አመራሮች ሳይቀር ወቀሳ ተነስቶባቸዋል። የእነዚህን የነጭ የበላይነት አስተሳሰብ አራማጆች አመጣጥና በህብረተሰቡ ላይ የተደቀነውን የመከፋፈል አደጋ በተመለከተ ማብራሪያ ይዘናል። ፕሮፌሰር አለማየሁ ገብረ ማርያም ይባላሉ። በካሊፎርኒያ ዩኒቨርሲቲ ሳን በርናንዲኖ ግዛት የፖለቲካ ሳይንስ መምህርና የህግ ጠበቃ ናቸው። ያነጋገራቸው ሰለሞን ክፍሌ ነው።
ፕሬዚደንት ዶናልድ ትራምፕ ብዙ ተጽዕኖ ከተደረገባቸው በኋላ ከትላንት በስቲያ ሰኞ ድርጊቱን ሲያወግዙ ኒዮ ናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን በስም ጠርተዋል። ስለ ጸረ ነጭ አክራሪ ሰልፈኞች ግን የተናገሩት አልነበረም። ትላንት ግን ጋዜጠኞች ለምን ፕሬዚደንቱ ኒዮናዚ፣ ኩ ክላክስ ክላን እና ነጭ አክራሪዎች የሚሉ ቃላትን ለመጠቀም ሁለት ቀናት ሙሉ እንዳስፈለጋቸው አጥብቀው ጠይቀዋቸዋል። ትራምፕ ሲመልሱም አስቀድሜ የሁሉንም ወገን ማረጋገጫዎች ማግኘት ስለነበረብኝ ነው ብለዋል። ለማንኛውም ግን ሁለቱም ወገኖች ሊወገዙ የሚገባ ይመስለኛል፣ ለዚህም ፈጽሞ አልጠራጠርም ሲሉ አክለዋል። ይህ አባባላቸው በሕዝቡ ዘንድ እንደገና ቁጣ አስነስቷል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ በሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ናቸው። ፕሮፌሰር አለማየሁ ለዘወትር ትብብሮ አመሰግናለሁ። በቅድሚያ
እኔም አመሰግናለሁ።
ይሄ የቅዳሜውን ስብስብ የጠራው ዘረኛ ቡድን ጥቁሮችን፣ አይሁዳውያንንና ሴቶችን እንደሚጠላ በቅዳሜው ሰልፍ ላይም በግልጽ አሳይቷል። ከየት ነው መነሻው? አሁን ደግሞ ተጃግኖ ብቅ ሲል ከትራምፕ አስተዳደር ምን ምላሽ ጠብቆ ሊሆን ይችላል ይላሉ?
እሺ፣ እንግዲህ እዚህ ላይ ተሳታፊ የነበሩት አሁን አንተም እንደጠቀስካቸው አንድ ብቻ አይደሉም። በዛ ያሉ የነጭ በላይነትን የሚደግፉ ቡድኖች ናቸው። ከእነሱ ውስጥም ነጭ ዘረኞች አሉ፣ ክርስቲያን አይደንቲቲ የሚባሉ አሉ፣ አዲሱ ናዚዎች ኒዮናዚ የሚባሉ አሉ፣ ጸረ እስላማዊ የሚሆኑ አሉ። ብዙ አይነቶች ናቸው ተሰባስበው አብረው የሆኑት። ግን ነገሩን ወደኋላ ሄደን ከተመለከት ነው ይኸው የነሱ መንስኤ ኩክላክስ ክላን የሚባል ድርጅት ነው። ያም ድርጅት የአሜሪካ የእርስ በርስ ጦርነት ባለቀበት ጊዜ ወደ 1865 በአውሮፓ አቆጣጠር ማለት ነው ኩክላክስ ክላን የሚባለው ድርጅት ተጀመረ። ያው ኬኬኬ ነው የሚባለው። ኬ የመጀመሪያው ኩክሎስ ወይንም በግሪክኛ ክበብ ነው ይባላል። ኬኬኬ ማለት ምንድን ነው? የነጮች ዘረኞች ወንድምነት እንደማለት ነው፣ ወይንም ዋይት ሬሻል ብራዘርሁድ እንደማለት ነው። የእነሱም ዋና ባርነት ባለቀበት ጊዜ ጥቁሮች መብታቸውን ተጎናጽፈው ለመምረጥም ፖለቲካ ውስጥም ለመሳተፍ የመሳሰሉትን ነገር ለማድረግ በሚሞክሩበት ጊዜ እነሱን በፖለቲካ እንዳይሳተፉ እና ያው የባርነት አገዛዝ ባለበትን እንዲቀጥል ለማድረግ የተደራጀ ድርጅቱ ራሱ ወደዛ ያዘመመ ነበረ። ስለዚህ ይህንንም ደግሞ ጥቁሮች እንዳይመርጡ የሚያደርጉበት ዘዴ ያው አሸባሪነት በመፍጠር ነው። ቴሮሪስቶች ናቸው፣ ይገላሉ፣ ማታ ማታ እየመጡ ያስፈራራሉ፣ ሰውን ይሰቅላሉ። በአውሮፓውያን በ1870 አካባቢ ኮንግረስ 3 ህጎችን አሳለፈ። ይህም እነዚህን ድርጅቶች ቴሮሪስት ብሎ ወይም አሸባሪ ብሎ በስም ነበረ የጠራቸው። እንግዲህ ይሄ ድርጅት በኋላ ደከመና ከተሸነፈ በኋላ ደቡብ ከደከመና ወደ 1915 ዓመተ ምህረት እንደገና ደግሞ አንሰራርቶ ተነሳ። ይህም ደግሞ የተነሳው በምዕራብና በመካከለኛ ምዕራብ ግዛቶች ነበረ። በኋላ ደግሞ ከሁለተኛ ዓለም ጦርነት በኋላ የሲቪል ራይት ሙቭመንት ወይም የሲቪል ራይት መብት ንቅናቄን ለመቃወም ተደራጅተው ነበር እነዚህ ኬኬኬ የሚባሉ። ስለዚህ ራሳቸውን እያደሱ ይመጡ ነበር እና አሁንም እነዚህ ድርጅቶች አብረው ይህን አይነት አስተሳሰብ የሚያራምዱ ናቸው። በዘረኝነት፣ ነጭ በላይነት፣ የውጭ ሰዎች ሀገር ውስጥ እንዳይገቡ ምን የመሳሰሉትን ነገር እና ዋናው ሀሳባቸው አሜሪካንን ነጭ እናደርጋለን ወይም ፒውሪፋይ እናጠራትና ነጭ ብቻ ትሆናለች የሚሉ ነው እና በጠቅላላ ደግሞ የሚገመቱት ከ3000-6000 ይሆናሉ የሚባሉ የድርጅቶች አባሎች አሉ ነው የሚባለው። አመጣጣቸው በዚህ አይነት ነው።
ፕሮፌሰር አለማየሁ እንደሚያውቁት ደግሞ ሚስተር ትራምፕ እንዲመረጡ ነጭ ጽንፈኞች ሚና ተጫውተዋል ይባላል። በተለይ ጽንፈኝነትን በራዲዮ ጭምር ሲያስተጋቡ ቆይተዋል የሚባሉት የዋይት ሀውሱ ዋና ስትራቴጂስት ስቲቭ ባነን በዚህ ላይ እጃቸው እንዳለበት ይጠረጠራል። እስቲ በዚህ ላይ ይተቹበት።
አዎ እንግዲህ ስቲቭ ባነን የታወቀ የኦልት ራይት ይሉታል፣ ወይንም የቀኝ አክራሪ ሌላው አይነት ነው፣ እንደ ኦልተርናቲቭ እንደማለት ነው። እና ከአሁን በፊት እሱ የዚህ አይነቶችን ነገሮች እና ከቀኝ አክራሪ ወይም ሬሲስት ወይንም ዘረኞች ጋር አብሮ ይሰራ ነበር፣ የእነሱንም አስተሳሰብ ያራምድ ነበር። እንደውም ትራምፕ የውጭ ሰውን መቃወም፣ እስላም ሃይማኖት ተከታዮችን ማውገዝና ማውደም፣ ዘረኝነት ላይ በጣም ያከረረና ከሰፊው ህዝብ ጋር የማይስማማ ሀሳብ አእምሮ እንዲቀረጽና ያንንም እንዲያወራና በአንዳንድ ባሉት የዚህ አይነት ሀሳብ በድብቅ የሚያስቀምጡት እነሱን ሞቢላይዝ ለማድረግ ወይም ለማንቀሳቀስ የመራውና ሀሳብ የሰጠውም እሱ ነው እየተባለ ይጠቀሳል። ስለዚህ የእሱ ሚና እዚህ ላይ በቀላሉ ሊታይ አይችልም። ግን አሁን ደግሞ እንደሚባለው ትራምፕ ራሱ ብዙ የእሱ ቅርብ ጓደኞችና አማካሪ የሆኑ ሰዎች ይህንን ባንን የተባለውን ሰውዬ ባን ማድረግ ወይንም ከስራው እንዲወገድና እንዲወጣ በጣም ጥረት እያደረጉ ነው። ምክንያቱም ፕሬዚደንቱ ፕሮግራሙን ሊከታተል አልቻለ። አሁን እንግዲህ 6 ወር ነው፣ ከ6 ወር አልፏል ስልጣን ላይ ከጥቅም 8 ወር ልንለው እንችላለን። አንድ ፕሮግራም እንኳን ሊያካሄድ አልቻለም። ምክንያቱም በዚህ አይነት ነገሮች ውስጥ እየተርመጠመጠ ማናቸውንም ነገር ለማድረግ አልቻለም። እስከነ ጭራሹ አገሪቷን በውስጥም በውጭም በጣም እንዳትረጋጋ አድርጎ ብዙ አይነት አከራካሪና የአገሪቷን ወደፊት መሄድ እየጎተተ እያለ ነው። ስለዚህ ከእነዚህ ሰዎች ጋር ያለው ግንኙነትና በእነሱ መመራት ያመጣለት ምንም ጥቅም የለም፣ ምንም ነገር።
በሌላ በኩል የአሪዞናውን ሴናተር ሪፐብሊካኑን ጆን ማኬን እና የፓርላማውን አፈ ጉባኤ ጨምሮ ሌሎች የራሳቸው ፓርቲ አመራሮች በፕሬዝደንቱ አቋም አለመደሰታቸውን ገልጸዋል። ተቃውሞ እስከምን ሊሄድ ይችላል ይላሉ ፕሮፌሰር አለማየሁ?
ተቃውሞ ብቻ ሳይሆን አለመደሰት ሳይሆን ፊት ለፊት ነው እነሱ የተናገሩት። ለምሳሌ የአፈ ጉባኤው ራይን የተባለው ምንድን ነው ያለ? ዘረኝነት መወገዝ አለበት። ዝም ብሎ በመሀል ላይ እነዛ መጥፎ ናቸው እነዚህም ጥሩ ናቸው ብሎ የሚባል ነገር አይደለም። አንድ ነገር ወይ ጥፋት አለው ወይም መጥፎ ነው፣ አንደኛው ደግሞ የሚደረገው ትክክለኛ ሊሆን ይችላል። ግን ሁለቱ ዘረኛና ዘረኛነትን የሚቃወም አንድ ናቸው ብሎ አንድ ላይ ማስቀመጥ አይቻልም። ብዙዎቹ በዚህ አይነት ፊት ለፊት ወጥተው እንደዚህ አይነት ለነገሩ ሴኔተሮችና የምክር ቤቱ ብቻ ሳይሆን ገቨርነሮች ወይም ጫጫሉት ገዢዎችም፣ የከተማ አስተዳዳሪዎች፣ ሜየሮች የመሳሰሉት በሙሉ ከንቲባዎች በሙሉ የተናገሩት ነገር እንደዚህ አይነቱን ነገር መሀል ላይ ቆመን የምናወላውልበት ነገር አይደለም። አንድ የሆነ ቀጥተኛ መስመሮች መውሰድ አለብን። ይሄ ምንድን ነው? እነዚህ ነጭ አክራሪዎች ሰው እንጠላለን የሚሉ ከሀገራችን መሰራረትም ሆነ ህብረተሰባችን የሚኖርባቸው መሮዎች የመሳሰሉት ጋር የተቃወመ ስለሆነ ምንም የሚያጨቃጭቅና የሚያጠራጥር ነገር አይደለም። እነዚህን ሰዎች ፊት ለፊት ማውገዝ አለብን ነው የሚሉት። ምክንያቱም ያውቃሉ፣ አመትም አይሞላ የሚቀጥለው ኖቬምበር ላይ ምርጫ ይደረጋል። በዚህ አይነት ከቀጠለ ወይ ሴኔቱን ወይንም ምክር ቤቱን ሊያጡ ይችላሉ። ስለዚህ እነሱ ራሳቸው ይሄ ሰውዬ ፓርቲውን እየጎዳና የፓርቲውን ፕሮግራም ወደኋላ እየጎተተ መሆኑን ስለሚያውቁ ነው።
ፕሮፌሰር አለማየሁ ገብረ ማርያም ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዛችሁኝ። መልካም ቀን ለአንተም ለአድማጮች።
አመመ ተቃጠልክ ተቆጨ
ዜማው የጋቢና ዲጄ ዲጄ ፋቱ እና መሰግናለን። የምሽቱ የጋቢና እንግዳችን ኢትዮጵያዊ ሙዚቀኛና አራት ጎማ ባሉት አግዳሚ ወይም ስኬትቦርድ አሽኮብኩቦ ሽር የሚል ነው እስራኤል ደጀኔ ይባላል። ከወጣቶች ጋር አብሮ የሚሰራ ሲሆን መጋቢ ስኬት የሚባል ድርጅት አቋቁሞ በተወለደባት ሽሮ ሜዳ አካባቢና በመዲናዋ ሌሎች መንደሮች ወጣቶች ይሰባሰቡና የስኬትቦርድ ትርኢት ካሳዩ በኋላ የማህበረሰብ የበጎ ፈቃድ አገልግሎት ይሰጣሉ። ወጣቶቹም እርስ በርስ የሚወያዩበት መድረክ አላቸው። ከሱራፌል ሽፈራው ጋር ባደረገው ቆይታ ስለ ስራቸው ያስረዳናል። የመጀመሪያው ክፍል።
ስሜ እስራኤል ደጀኔ ይባላለሁ። እስራኤል ደጀኔ ማሌ የምኖረው አዲስ አበባ ነው። አዲስ አበባ ሽሮ ሜዳ አካባቢ ሙዚቀኛ ነኝ። ፕሮፌሽን ሙዚቀኛ ነው። ከዛም ባሻገር የወጣቶች ማዕከል ወጣቶችን ኢንስፓየር ለመልካም ነገር ማነሳሳት በሚል ከተወሰኑ አመታት በፊት የጀመርነው የወጣቶች ሙቭመንት አለ ስኬትቦርድን በመጠቀም እና ያንን የጀመርኩት እኔ ነኝ ኢትዮጵያ ውስጥ። እና ስኬትቦርድ የሚባለው ስፖርት አገራችን ውስጥ የሚታወቅ አልነበረም። ይሄ ኤክስትሪም ስፖርት የሚባለው በተለይ በዚህ በምዕራባውያን ሀገር አካባቢ በደንብ የሚታወቅ የስፖርታዊ እና የአርት ነው። ስፖርትና የአርት የህይወት ስታይል ነው። ስፖርቱ ራሱ አንድ ላይ እንድትሆን ያደርግሃል ከጓደኞች ከልጆች ነው። ከየትኛውም አካባቢ ይምጣ ልጅ፣ ገንዘብ ካለው ቤተሰብ ይምጣ፣ ከሌለው ቤተሰብ ይምጣ፣ ከየትኛውም አቅጣጫ ነው ሰው የሚመጣው። ና ልክ እዛ ቦታ ቁጭ ብለህ ስፖርት ስታደርግ የማሰባሰብ ነገር አለው፣ ወደ አንድነት የማምጣት ነገር አለው። እና ምንድን ነው እዚህ ጋር በጣም መጠንቀቅ ያለብህ ስትጀምረው ከስፖርቱ ጋር አንድ ላይ የምታስተዋውቀው ነገር ምንድን ነው? ብዙን ጊዜ ላይክ በድራግ በምናምን ነገር ውስጥ በተለይ ወደ አውሮፓ ዩኤስ ስትሄድ እንደዚህ አይነት ነገር ውስጥ የመታወቅም ነገር አለ፣ እንደዚህ አይነት አመለካከትም አለ። ግን እኛ ሀገር አዲስ ነው፣ ገና ስጀምረው በመልካም ነገር ነው። ምንድን ነው ላለኝ ህብረተሰብ ምንድን ነው የምሰጠው ነገር ብዬ ነው የጀመርኩት። እኔ በሆነ ላይፍ ውስጥ አለፍኩ፣ በሆነ ችግር ውስጥ አለፍኩ። ግን የሆነ ደረጃ ላይ ስደርስ ተመልሼ ወደ አደግኩበት አካባቢ ስመጣ ሌሎች ትናንሽ ልጆች የሚያድጉትን ታያለህ። ግን ሁልጊዜ ልቤ ላይ ምንድን ነው የምመልሰው ማደርገው ምንድን ነው ብዬ አስብ ነበር እና አላወቅኩም ነበረ። አንድ ጓደኛ አለኝ ፕሮፌሽናል ስኬትቦርደር ነው። ለሱ አንድ ፎቶ ልኬለት ፖስት ማድረግ ጀመረ እና ሰው እንትን የሚል ምንድን ነው ወደ ኢትዮጵያ ስኬትቦርድ ሰባብራቸው ልጨርስ ነው ወይ ነው በቃ የሚባለው። እና ግን የዓላማው በስፖርቱ ብቻ አይደለም። ስፖርቱ
ሚዲየማችን ነው፣ መገናኛችን ነው። ስፖርቱ አርት ነው፣ አንድ ላይ የሚያደርገን። ከስፖርቱ ጋር ተያይዞ የምናደርጋቸው የተለያዩ ፕሮግራሞች አሉ። አንድ የራእይ መድረክ የሚባል አለ። በተለይ በፌመስ የሆነው ድሪም ቢግ ስቴጅ የሚባል አለ። ትልቅ ህልም የማለሚያ መድረክ ነው፣ የህልምህ መድረክ ነው። ወደፊት መሆን የምትፈልገውን አሁን ላይ በተግባርም ማለት በቃ ነኝ ብለህ የምታሳይ ነው። እዛ መድረክ ላይ ምንድን ነው የሚያደርጉት ልጆች? ምንድን ነው አንድ ነገር መሰለህ፣ ህልማችን ወደፊት መሆን የምንፈልገው መቼ ነው ሲባል፣ በቃ የዛሬ 10 ዓመት 20 ዓመትን እናስባለን። በቃ ያኔ ነው እንደዚህ በጣም ፕሬዚደንት መሆን የሚፈልግ አለና፣ ወደፊት ነው ፕሬዚደንት መሆን የምፈልገው፣ ወደፊት ነው ሁሉም እንደ መሆን የምፈልገው የምንላቸው ነገሮች አሉ። ግን ያ ነገር ውስጣችን ያለው ወደፊት የምንሆነው ነገር ከውስጣችን ነው የሚወጣው። ያ ነገር እያንዳንዱ የምናደርጋት እንቅስቃሴ፣ እያንዳንዱ የምናደርጋት እርምጃ ነው ማን የት ጋር መሆን እንዳለብን የሚያደርግ። ስለዚህ ዛሬ ላይ ቆመን ወዴት ነው የምናደርገው? ስለዚህ ይሄ መድረክ ምንድን ነው? ልጆች ወደፊት መሆን የሚፈልጉትን ዛሬ ላይ እዛ መድረክ ላይ ሲወጡ፣ እኔ እንደዚህ ነኝ። አንድ ጎበዝ ልጅ አለ፣ ፕሬዚዳንት ዳግ ይባላል። እንግዲህ ስትመጣ ትተዋወቀዋለህ። እና የዛሬ 25 ዓመት ፓላስ እገባለሁ፣ ቤተ መንግስት እገባለሁ ብሏል። የሚገርም ነገር ፕሬዚዳንት ዳጊ ስቴጅ ላይ ሲወጣ፣ መድረክ ላይ ሲወጣ የሚያወራቸው ነገሮች በጣም ቁም ነገር አዘል የሆኑ ነገሮች ያወራል። በተረት ተረት መንገድ ነው የሚያወራው። ስለ ራሱ ያለው አመለካከት በጣም ጠንካራ ነው። እና ይሄ በቀላሉ በትንሽ ነገር ነው የጀመርነው። አንድ ስቴጅ ጀምረን የዛሬ ስንት አመት ጀመረን? አሁን ቀበሌውም ይተባበረናል፣ መንገድ ይዘጉልንና እዛ አስፋልት ላይ ስቴጅ ሰርተን ልጆች የራሳቸውን አክቲቪቲ ያደርጋሉ። እዛ ስቴጅ ላይ ሲቆሙ መሆን የሚፈልጉትን ነገር መገደብ አንፈልግም። ቅዳሜ ደግሞ ሰው የማስደሰቻ ቀን አለ። ምንድን ነው ሰው የማስደሰቻ ቀን? ላለንበት አካባቢ ጊቭ ባክ ማድረግ፣ አስተዋጽኦ ማድረግ የምንጀምረው አሁን ካለነው ነገር ነው። የሆነ ገንዘብ እስኪኖረን ሀብት እስኪኖረን መጠበቅ የለብንም። ያለን ነገር አሁን ያለን ነገር በቂ ነው። ላለንበት ህብረተሰብ አስተዋጽኦ ማድረግ በትንሽ ነገር ማድረግ እንችላለን። ትንሹ ልጅ ሄዶ ወላጆችን፣ አካባቢ ሰዎችን በስርዓቱ ሰላም ማለት ራሱ ሰው ማስደሰቻ ነው። ሰው ማስደሰት ይጋባል ከሰው ወደ ሰው እና ይተላለፋል። እና በእንደዛ አይነት ነገር አለ። አካባቢው ላይ ማጽዳት ካለብን እየሄድን እናጸዳለን። እየተነጋገርን ዛሬ ምን እናርግ፣ በቃ እንዲህ በራሳቸው እየሄዱ ያደርጋሉ። እና ልጆቹ በጣም አሪፍ ልጆች ናቸው። በጣም በቃ
እንደ ኮሚኒቲ የህብረተሰብ አገልግሎት እንደ ኮሚኒቲ ሰርቪስ
ምንድን በስታይል ይሄ ስታይላችን ነው። የኛ
ሙድ ነው፣
ስታይላችን ነው፣ የኛ ሙዳችን ነው። ስለዚህ በቃ ልጆች የመጨረሻ ተመችቷቸው ነው ደስ ብሎ
በደስታ ነው
የሚያደርጉት።
በደስታ በኤነርጂ በኃይል
እና ህብረተሰቡን በቃ ደስ ብሏቸው ነው የሚያዩት። ነው ልጅ አንድ ልጅ መቶ የሆነ ነገር ከወፍጮ ቤት እቃ ተሸክሞ ላግዞት ማማ ምናምን ነገር
ሲል
ነው። ከዛ ዛሬ ሰው የማስደሰቻ ቀን ነው ሲባል እናትዬ እንዴት ደስ ይላል። እንደዚህ አይነት ነገር ነው እያደረግን በትንሽ እያንዳንዷ የምናረጋት ትንሿ ነገር ትልቅ የሆነ ነገር ትሆናለች ነገ ላይ። ስለዚህ ዛሬ ላይ የምናረጋት ምንም ትንሽ ብትሆን ኢትስ ኦኬ ነው። ከዚህ ነው የሚጀምረው የሁሉም ነገር። የትልቅ ነገር ትንሽ ነው መጀመሪያው፣ እና ያንን ነገር በደስታና በአሴት ማድረግ ነው።
በጣም ደስ ይላል። እስቲ የምትወደው ሙዚቃ እንጋብዛቸውና ሙዚቃ ሙዚቀኛ ነ ሙዚቃ አጠላም ማለት ነው። ምንም የሆነ የሚገርም ሙዚቃ እንጋብዛቸው። ምረጥ የሌለ እንዳትመርጥ። ያለ ሙዚቃ ማለት የተሰራ ገና የታሰበ አይደለም።
ሰይፍን አንሳ
እሱን
እየሰማሁ ነበር።
እሱን እንጋብዛቸው። ደስ ይለኛል።
እኔም እንዳንተ ያለው ሳለቅስ ብዬ ምን ጉድ ነው? ያበረታኝ እሱ ነው እንባዬን ያደረቀው ቁጣዬን ያበረደው አመፄን ያሰከነው መዝናናትን ያገኘው ሰይፍን ይዤ ስቆም ነው። ሰይፍን አንሳ ያበራል ለጠላት መልሱን ያስተ
መከክና እንድትችለው እንድትተና ሰይብናምሳ ያባቶችህን እግዜር ይመስገን ባይ።
እንግዲህ ዛሬው የጋቢና ቪኦኤ ጉዟችን በዚሁ እየተጠናቀቀ ነው። ሄኖክ
ፌስቡክ ላይ አት ቪኦኤ አማሪክ ላይ ታገኙናላችሁ። ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው የጋቢና ዲጄ ዲጄ ፋትሱ፣ እንደዚሁም ደግሞ የቴክኒክ መሐንዲሱ ካልቪን ፋውለር ጋር በመሆን የምንሰናበተው እኛው ነን። መልካም ምሽት።
መልካም ምሽት። በነገው ጉዞ እንገናኝ። Oh!